የሉቃስ ወንጌል ምዕራፍ 10 እዚህ በኋላ ጌታ ሌሎች 72 ሰዎችን መረጠ። እርሱ ሊሄድበት ወደ አሰበውም ከተማና ቦታ ሁሉ ቀድመውት እንዲሄዱ ሁለት ሁለት አድርጎ ላካቸው። እንዲህም አላቸው፣ እነሆ መከሩ ብዙ ነው፣ የመከሩ ሠራተኞች ግን ጥቂቶች ናቸው። ስለዚህ የመከሩ ጌታ ለመከሩ ሥራ ተጨማሪ ሠራተኞችን እንዲልክ ለምኑት። እንግዲህ ሄዱ፣ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። በመንገዳችሁ ምንም አትያዙ፣ የገንዘብ ቦርሳም ቢሆን ከረጢትም ቢሆን ጫማም ቢሆን አትያዙ። ከሰው ጋር ሰላምታ በመለዋወጥ በመንገድ ላይ ቆማችሁ ጊዜ አታጥፉ። በገባችሁበት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ። ሰላም ወዳድ ሰው በዚያ ቤት ቢኖር ሰላማችሁ ያድርበታል፣ አለበለዚያ ግን ሰላማችሁ ወደ እናንተ ይመለሳል። ለሠራተኛ ደሞዝ ይገባዋል። ስለዚህ በገባችሁበት ቤት ያቀረቡላችሁን እየበላችሁና እየጠጣችሁ ቆዩ፣ ከቤት ወደ ቤትም አትዘዋወሩ። በማናቸውም ከተማ ስትገቡና ሰዎችም ሲቀበሏችሁ የሚያቀርቡላችሁን ብሉ። በዚያችም ከተማ የሚገኙትን በሽተኞች ፈውሱ። ለሕዝቡም የእግዚአብሔር መንግሥት ወደ እናንተ ቀርባለች እያላችሁ ተናገሩ። ነገር ግን በማናቸውም ከተማ ስትገቡ ሰዎቹ የማይቀበሏችሁ ቢሆን ወደ ከተማይቱ አደባባይ ውጡና እንዲህ በሏቸው፣ እነሆ በእግራችን ላይ ያለውን የከተማችሁን ትቢያ እንኳ እናራግፍላችኋለን፣ ነገር ግን የእግዚአብሔር መንግሥት ወደ እናንተ እንደ ቀረበች እወቁ። በፍርድ ቀን ከዚች ከተማ ይልቅ ለሰዶም ከተማ ቅጣቱ ይቀልላታል እላችኋለሁ። ቀጥሎም ኢየሱስ እንዲህ አለ፣ ወዮልሽ ኮራዚን፣ ወዮልሽ ቤተ ሳይዳ። በእናንተ የተደረጉት ታምራት በጢሮስና በሲዶና ተደርገው ቢሆን ኖሮ በዚያ ይኖሩ የነበሩ ሰዎች የሐዘን ልብስ ለብሰውና አመር ላይ ተቀምጠው ገና ድሮ ንስሐ በገቡ ነበር። ስለዚህም በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶና ቅጣቱ ይቀልላቸዋል። አንቺም ቅፍርናሆም እስከ ሰማይ ከፍ ለማለት ፈልገሻልን? ታዲያ እኮ ወደ ሲኦል ትወርጃለሽ። እንደገናም ኢየሱስ ደቀ መዛሙርቱን እናንተን የሚሰማ እኔን ይሰማል፣ እናንተን የማይቀበል እኔን አይቀበልም፣ እኔን የማይቀበልም የላከኝን አይቀበልም አላቸው። 72ቱ ደቀ መዛሙርት ከተላኩበት በጣም ደስ ብሏቸው ተመለሱ። ወደ ኢየሱስም ቀርበው ጌታ ሆይ በአንተ ስም አጋንንት እንኳ ታዘውልናል አሉት። ኢየሱስም እንዲህ አላቸው፣ ሰይጣን እንደ መብረቅ ተወርውሮ ከሰማይ ሲወድቅ አየሁት። እነሆ እባብና ጊንጥን እንድትረግጡ የጠላትን ኃይል እንድትቋቋሙ ሥልጣን ሰጥቻችኋለሁ። የሚጎዳችሁ ምንም ነገር የለም፣ ነገር ግን ስማችሁ በሰማይ መዝገብ ስለ ተጻፈ ደስ ይበላችሁ እንጂ አጋንንት ስለ ታዘዙላችሁ አትደሰቱ። በዚያን ጊዜ ኢየሱስ በመንፈስ ቅዱስ ተደስቶ እንዲህ አለ፣ የሰማይና የምድር ጌታ የሆንህ አባት ሆይ ይህንን ነገር ከጥበበኞችና ከአዋቂዎች ሰውረህ ለሕፃናት ስለ ገለጽክላቸው አመሰግንሃለሁ። አዎ አባት ሆይ ይህን ለማድረግ ያንተ በጎ ፈቃድ ሆኗል። ሁሉ ነገር ከአባቴ ተሰጥቶኛል። ወልድ ማን መሆኑን ከአብ በቀር ማንም የሚያውቅ የለም፣ እንዲሁም አብ ማን መሆኑን ከወልድ በቀር ወይም ወልድ ሊገልጥለት ከሚፈቅድለት ሰው በቀር ሌላ ማንም የሚያውቅ የለም። ቀጥሎም ኢየሱስ ወደ ደቀ መዛሙርቱ መለስ ብሎ ለብቻቸው እንዲህ አላቸው፣ እናንተ የምታዩትን የሚያዩ የታደሉ ናቸው። በእውነቱ ብዙዎች ነቢያትና ነገሥታት እናንተ የምታዩትን ለማየት ተመኝተው ነበር፣ ነገር ግን አላዩም። እናንተ የምትሰሙትንም ለመስማት ተመኝተው ነበር፣ ነገር ግን አልሰሙም። አንድ ቀን አንድ የሙሴ ሕግ መምህር ወደ ኢየሱስ መጣ። ሊፈትነውም ፈልጎ መምህር ሆይ የዘላለምን ሕይወት ለማግኘት ምን ማድረግ ይገባኛል? ሲል ጠየቀው። ኢየሱስም በሙሴ ሕግ ምን ተጽፏል? አንብበስ እንዴት ትረዳዋለህ? አለው። ሰውየውም ሕጉማ እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ፣ እንዲሁም ባልንጀራህን እንደ ራስህ አድርገህ ውደድ ይላል አለው። ኢየሱስም በትክክል መልሰሃል፣ እንግዲህ አንተም ይህን አድርግ የዘላለም ሕይወትንም ታገኛለህ አለው። የሕግ መምህሩ ግን ራሱን ጻድቅ ለማድረግ ፈልጎ ለመሆኑ ባልንጀራዬ ማን ነው ሲል ጠየቀው። ኢየሱስም እንዲህ ሲል መለሰለት፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ በመንገድ ላይ ሳለ ወንበዴዎች አግኝተውት ልብሱን ገፈፉት፣ ከደበደቡትም በኋላ ሊሞት ሲያጣጥር ጥለውት ሄዱ። እንዳጋጣሚ አንድ ካህን በዚያ መንገድ ይሄድ ነበር። ተደብድቦ የተጣለውን ሰው ባየው ጊዜ ምንም ሳያደርግለት በሌላ በኩል አልፎ ሄደ። እንዲሁም ከካህናት ወገን የሆነ አንድ ሌዋዊ በዚያ መንገድ ይሄድ ነበር። እርሱም ሰውየውን ባየው ጊዜ ምንም ሳያደርግለት በሌላ በኩል አልፎ ሄደ። አንድ ሳምራዊ ግን በዚያ በኩል ሲያልፍ ወደ ሰውየው መጣ። ባየውም ጊዜ ራራለት። ወደ እርሱም ቀርቦ ዘይትና የወይን ጠጅ በቁስሉ ላይ አፈሰሰ፣ በጨርቅም ጠምጥሞ አሰረለት። ከዚያም በኋላ በገዛ ራሱ አህያ ላይ አስቀምጦት ወደ አንድ የእንግዶች ማደሪያ ቤት ወሰደው። በዚያም በልዩ ጥንቃቄ ተንከባከበው። በማግስቱም 2 ብር አውጥቶ ለእንግዳ ማደሪያው ባለቤት ሰጠና፣ ይህን ሰው በጥንቃቄ አስታምልኝ፣ ተጨማሪ ወጪ ብታደርግም በምመለስበት ጊዜ እከፍልሃለሁ አለው። ታዲያ ከነዚህ ከሦስት ሰዎች በወንበዴዎቹ ተደብድበው ለወደቀው ሰው ባልንጀራ የሆነለት የትኛው ይመስልሃል? የሕግ መምህሩም ያ የራራለትና የረዳው ነዋ ሲል መለሰ። ኢየሱስም እንግዲያውስ ሂድ አንተም እንዲሁ አድርጋለው። ኢየሱስ ከደቀ መዛሙርቱ ጋር መንገዱን ቀጥሎ ወደ አንዲት መንደር ደረሰ። በዚያም ማርታ የምትባል አንድ ሴት በቤቷ ተቀበለችው። እርሷ ማርያም የምትባል እህት ነበረቻት። ይህቺ ማርያም በኢየሱስ እግር ስር ተቀምጣ ንግግሩን ታደምጥ ነበር። ማርታ ግን ምግብ በማዘጋጀት በብርቱ ትደክም ነበር። ስለዚህ ወደ ኢየሱስ ቀርባ፣ ጌታ ሆይ ይህቺ እህቴ ሥራውን ሁሉ ለእኔ ትታ ብቻዬን ስደክም እያየህ ዝም ትላለህን? እባክህ እንድታግዘኝ ንገራት አለችው። ጌታ ኢየሱስ ግን እንዲህ ሲል መለሰላት፣ ማርታ ማርታ፣ አንቺ በብዙ ነገር ትጨነቂያለሽ ትታወኪያለሽም፣ ነገር ግን ተፈላጊው አንድ ነገር ብቻ ነው። ማርያም የሚሻለውን ነገር መጣለች፣ እርሱንም ከእርሷ የሚወስድባት ማንም የለም።